በድረገጾችና በማህበራዊ መገናኛ ላይ በመጻፍ የሚታወቀው ጦማሪና የሰብአዊ መብት አራማጅ ወይም አክቲቪስት ዘላለም ወርቅአገኘሁ ከ3 ዓመት ከ7 ወር እስራት በኋላ ተለቋል። ስለ እስር ሁኔታው አጠር ያለ ቆይታ ከጽዮን ግርማ ጋር አድርጓል።
ዘላለም ወርቅአገኘሁ እናመሰግናለን። ለቃለ ምልልስ ፈቃደኛ ስለሆንክ እንኳን ከእስር ተፈታህ እንላለን። የኢንተርኔት አምደኛ ወይም በኢንተርኔት ላይ ጽሑፍ በማቅረብ ጦማሪ ዘላለም ወርቅአገኘሁ እየተባለ እኛም ዘገባ ስናቀርብ ነበርና መቼ ነው የተፈታኸው? እንዴት ነው የተፈታኸው?
አመሰግናለሁ። ያው ኢንተርኔት አስተዋሳችሁ ስለጠየቃችሁ ጥር 21 ቀን የተሰጠሁት ያው ፍርድ ቤቱ የፈረደብኝ 5 ዓመት ከ4 ወር ጊዜ በአመክሮ 3 ዓመት ከ7 ወር ታሰሬ ጨርሼ ነው የወጣሁት።
እንደው የክስህን ሂደት ወደኋላ ለማስታወስ ያው ከአንተ አንደበት አሁን ተፈታሃል እና በምንድን ነው ተከሰህ ለእስር የበቃኸው?
አቃቤ ሕግ ክሱን ያቀረበብኝ ከግንቦት 7 ጋር ለማገናኘት እና ታይም በተለያየ ጊዜ ለአካዳሚክ ፐርፐስ አዲስ አበባ ዩኒቨርሲቲ የማስተርስ ትምህርት በመማርበት ወቅት ያዘጋጃቸውን የተለያዩ ጽሁፎች ወይም ጥናቶች በተለያየ ጊዜ ፌስቡክ ላይ ወይም ከተለያዩ ጓደኞች ጋር የኢትዮጵያን የፖለቲካና የተለያየ ኢኮኖሚ የሰብአዊ መብት ሁኔታ በውይይት መልክ በንግግር መልክ የተለዋወጥኳቸውን ጽሁፎች በማያያዝ ከግንቦት 7 ጋር አያይዘው ነበር ክሱ ተመስርቶ የነበረው።
ለዚህ ክስ መከራከሪያ አቅርበህ ስትከራከር ነበረ ተቃውመህ ክሱን? ተቃውሞ የተከራከርክባቸው ምክንያቶችም እንደዚሁ በዘገባ ሲወጡ ነበረ። እሱን ጨምረህ አንተ ግን ከመታሰር በፊት ምን አይነት ሰው ነበርክ?
በአብዛኛው ብዙ ሰው የማያውቀኝ ፐብሊክ የሚባል ፊገር አልነበርኩም። እንደ ማንኛውም ተራ ዜጋ ሀገሬ ውስጥ የመናገር፣ የመጻፍ፣ ሀሳብን በነጻነት የመግለጽ እና የዲሞክራሲ ቫሊዎች እንዲያድጉ የሚመኝና ምጥር ወጣት ነበርኩኝ እና በስራም የግል ስራዬን እየሰራሁ አዲስ አበባ ዩኒቨርሲቲ የማስተርስ ዲግሪን በፐብሊክ ፖሊሲ አናሊሲስ እየተማርኩ ሬጉላር ተማሪ ሆኜ ነበር የነበረው በወቅቱ ማለት ነው።
መደበኛ ተማሪ ሆኜ ነበር የነበረው።
ከዛ ውጪ ግን ሊገልጸኝ የሚችለው የሀገሬ ጉዳይ የኢትዮጵያ ሁኔታ ያገባዋል የሚባል ዜጋ ነበር ማለት ይቻላል። የዚህ የማህበራዊ ሚዲያ መምጣት ይሄንን ያገባኛል ስሜቴ ከተለያዩ ኢትዮጵያውያን ወንድሞቼ ጋር እንድለዋወጥበት በር ከፈተልኝ። ሌላ ምንም የተፈጠረ ነገር የለም። እንደዚህ አይነት ሰው ነበር የነበርኩት። ምንም ተጽዕኖ ምንም በማልጠብቀውና እንደዚህ ወጣ ያለ ብዙ እንቅስቃሴ እያደረግኩ ባልነበረበት ወቅት ነበር የታሰርኩት። የያዙኝ አካላትና ስርዓቱ ለእኔ የሰጠው ትኩረትና የተደረጉብኝ ነገሮች በአጠቃላይ ከኔ ጋር የሚሄዱ አይደሉም።
እስር ቤት ከገባ በኋላ እንግዲህ እንደነገርከኝ ወጣት ነህ፣ በትምህርት ላይ ነበርክ፣ ጥናቶችን እያበረከትክ ነበር እና በዚህ መሀል ነው ወደ እስር ቤት የሄድከው። ይሄ እስር ቤት በወጣትነት ላይ በእድሜህ ልትንቀሳቀሳቸው በምታስባቸው ጉዳዮች ላይ ያሳደረብህ ተጽዕኖ ምንድን ነው?
በእርግጥ አሁን እውነቱን ለመናገር ግልጽ ነው ተጽዕኖዎች ይኖሩታል፣ ግን በጣም የተለየ ኤክስፒሪየንስ ነበር። በፊት በወሬ ነበር የምናውቀው፣ ሰብአዊ መብት ጥሰቱን በወሬ ነበረ ወይም ደግሞ ከሌላ የደረሰ እያልን ነበረ የምናየው፣ ከሌ እንደዚህ ሆነ ነበር የምናየው። እና እኔ ጋር ስትመጣ አንደኛ ሸክሙን ያቀልልሻል። እስር ቤት ውስጥ ሆነሽ ውጪ ስላለፈ ሰብአዊ መብት አታስቢ። ኦልሬዲ ያንን እንዳታስቢ ተገፈሻል መብትሽን። እና አንድ ሸክሙን ያቀላል። ሁለት ኢትዮጵያን ማየት የሚቻልበት ጥሩ ቦታ ነው ብዬ አስባል። በአጠቃላይ በአጭሩ ለመግለጽ ኢትዮጵያን ለማየት ሀገራችን የደረሰችበትን ሁኔታ ሀገራችን ያለችበትን ሁኔታ ለመረዳት በጣም መልካም ቦታ ሆኖ ያገኘው።
ኢትዮጵያን ለማየት ስትል በምን መልኩ ኢትዮጵያን ለማየት ምን አየህ?
ምን መሰለሽ ያለው አሁን እኛ እንዲህ ቦታ ወይ ይሄ ብሔር ይሄ ክልል የዚህ ምናምን እንላለን አይደል? ኢትዮጵያ ውስጥ ከሁሉም ቦታዎች ከአራቱም አቅጣጫ አዲስ አበባን መሀል ሴንተሩን ጨምሮ ከሁሉም ቦታዎች በሀሳባቸው መለየት ስለ ሀገራቸው በመቆርቆራቸው ወደ እስር ቤት ከመጡ ሰዎች ጋር አብሮ ከመታሰር የበለጠ ኢትዮጵያን ለማየት የተለያዩ ሀሳቦች ምንድን ናቸው ሀሳቦቹ ያሉት ሀሳቦች ብሎ ለመረዳት የተሻለ ቦታ የለም። አሁን ከብዙ ሰዎች ጋር ውጭ ካሉ ሰዎች ጋር አወራለሁ። ስለ ኢትዮጵያ ያላቸው ግንዛቤ፣ ስለ ኢትዮጵያ ያላቸው እይታ ሊሚትድ ነው ወይም የተወሰነ የተገደበ ነው። እስር ቤት ውስጥ ግን ከአራቱም አቅጣጫ የመጡ በሀሳባቸው ምክንያት የታሰሩ ኢትዮጵያውያን ጋር የተለያዩ አጀንዳዎችን የተለያዩ ሀሳቦችን እምነታቸውን በምን ምክንያት እንደታሰሩ ምን እንደሚፈልጉ መወያየት፣ መነጋገር፣ መረዳዳት የሚቻልበት ቦታ ነው። ይህንን ለመገንዘብ በጣም ረምቶኛል እና እንደ ክፉ ነገር ወይም ደግሞ እንደ መጥፎ እድል አልቆጥረውም ያልኩ ስለዚህ ነው።
ብቻ ነበር የታሰረው ካንተ ጋር አብሮ የታሰረ?
እኛ መዝገብ ላይ 10 ሰዎች ነበር ነው ከዛ ውስጥ አሁን እኔ ብቻ ነበር ሲቆረጥ ያ መጨረሻ ላይ ተፈታውት እኔ ነኝ። ሌሎቹ ወጥዋል ግን አሉ። ሌሎች በሌላ መዝገብ የተከሰሱ በሌላ ኬዝ የተከሰሱ ሰዎች አሉና መጨረሻ ላይ ሲመጣ ያ ዮናታን ተፈን ታካለሽ የሰማያዊ ፓርቲ ምንነት ነበር ብቻ ከሱ ጋር አንድ ላይ አንድ ቤት ነበር። እሱ ብቻ ሳይሆን በሚዲያም ላይ ታወቁ በጣም ኦልሞስት እኔ ከገባሁ ጊዜ ጀምሮ እስር ቤት ውስጥ እንደዚህ በእኛ ኬዝ እንደዚህ እኛ ጋር ተመሳሳይ በሆነ መልኩ የሚከሰሱ ሰዎች ቁጥር እስር ቤት ውስጥ ዶሚኔት እያደረገ መምጣት ጀምሯል። እየበዛ በፊት በአንድ ቤት ውስጥ 2-3 ሰው ነው የነበረው። አሁን 120 ሰው ውስጥ ግማሹ 60-70 ሰው በእንደዚህ አይነት ኬዝ የተከሰሰ ሰው
በመጻፋቸው ምክንያት ማለት ነው።
በአብዛኛው የመብትና ይሄ ሰልፍ ኤክስፕሬሽን ጉዳይ ነው። የመብት ጥያቄዎችን የሚያነሱ ሰዎች ናቸው። በተለያየ ክልል አማራ ክልል ሊሆን ይችላል፣ ኦሮሚያ ክልል ሊሆን ይችላል፣ ጋምቤላስ ሊሆን ይችላሉ፣ ሶማሌዎች አሉ። አንዳንድ ኬዝ በጣም ያሳሰሻል። ከክልል ፕሬዚዳንቶች ጋር ባለመስማማት የግል እስረኞች ሁሉ ያሉበት የነበረበት ሁኔታ ነበር የነበር ነው። የግለሰቦች እስረኞች ያሉበት ቦታ ላይ ነበር የነበርኩ እና እንዲህ ነው ብለሽ የምትይው አይደለም።
እሺ ዘላለም፣ እንግዲህ በጣም እናመሰግናለን።
እናመሰግናለን።